የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሻችሁ የጋቢና ቪኦኤ አድማጮች ሳምንቱ ሙሉ ካስተላለፍናቸው መሰናዶች መካከል የመረጣናቸውን ዝግጅቶች እናስደምጣችኋለን። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባን ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደ የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል።
ለፈረሱ መስጂዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በዚያም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጪያቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው።
ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ተማሪዎች አስተያየት አላቸው።
አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጥቶ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪውም ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪው የግቢ ተማር መጽናናት እመኛለሁ።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ማክቤል ያብሮ አብሮን ይቆያል። የጋቢና ጉዟችን ይቀጥላል። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙትን ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች።
በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት፣ በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ፣ እንዲሁም በአንዳንድ አካባቢዎች በእምነት ነጻነት ላይ አለ ያለውን ገደብ ያወገዘ ጭምር ነው። የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ዑስማን ለአሜሪካ ድምፅ የተናገሩት።
በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ የፖለቲካ ግብዓት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት፣ የማህበራዊ ድረገጽ ብሎገሮች እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው፣ ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም፣ ቤተ ክርስቲያንም አይፈርስም፣ ኢትዮጵያም አትፈርስም። አፍራሾች ይፈርሳሉ። ይህነኛም
አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንዲራም ጠይቀዋል።
ለፈረሱ መስጂዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጪያቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው።
በሰልፉ ማጠቃለያ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው መንግስት የጀመረውን ህግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል።
በሞጣ ከተማ በመስጊዶችና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ መንግስት አንዱን እንኳን ማዳን ያልቻለበትን ኦን ችግሩ ከአቅም በላይ ሆኖ ነው ማለት አያስችልም። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትም መረጃው እንደደረሰን ከክልሉ ርዕሰ መስተዳድርና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልዕኮ መቆጣጠር ባይቻል ኑሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል። ያለውን ክትትል በማጠናከር ወንጀለኞችን ለህግ የማቅረቡ ተግባር በአፈጻጸም ችግር እንዳይደናቀፍ ትኩረት እንዲሰጠው እናሳስባለን።
ከ1500 በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ ሰልፍ የክርስትና እምነት ተከታይ ወጣት ቢኒያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል።
ስሜ ቢኒያም ጆን ይባላል። ያው በዋነኝነት የወጣሁት ሰላምን ለማስከበር ነው። እዚህ አካባቢ በጸጉረ ልውጦች ወይንም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምናልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጭ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነው። ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለእነሱ
አባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ 9 ነጥብ የአቋም መግለጫ በማውጣት በሰላም ተጠናቋል። ይህ በእንዲህ እንዳለ በሞጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የሞጣ ከተማ ፖሊስ ጽፈት ቤት ኃላፊ፣ የሞጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚልሻ ጽፈት ቤት ኃላፊ እና የሚልሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከባህር ዳር ወደ ወሎ ነው የምናልፈው። በተከታዩ ዘገባ ትላንት ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጠይብ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎቹም ጠቅሰዋል። መስፍን አራጌ ዝርዝር አለው።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን በተለይ ለአሜሪካ ድምጽ በሰጡት መግለጫ ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል።
ዩኒቨርሲቲ አመራሮች አልወጣንም። የደሴ ከተማ ጸጥታ፣ ፌዴራል ፖሊስ፣ አድማ ብተና፣ የደሴ ከተማ ይህንን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሆነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ 3 ሰዓት ጀምረን ፍተሻ ያደረግን 4 ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥቶን ስለነበረ በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርግ ውለን መውጫ በሮችን ዙሪያውን ዘግተን ውለን 4 ሰዓት አካባቢ ላይ ይህንን ተጠርጣሪ ግለሰብ በቁጥጥር ስር አውለናል። ከፌዴራል፣ ከክልል፣ ከደቡብ ወሎ፣ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ዙ ነው ያደሩት። ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን።
ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉ 3 ተማሪዎችን በቁጥጥር ስር መዋላቸውን ጠቁመዋል። ትናንት በደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግለት እንደቆየ ጠቁመው ህይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ የጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችንም እየተወሰዱ ነው ብለዋል።
በአጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት፣ ንብረት ማውደም፣ አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግ እርምጃ እየወሰድ ነው ያለ አንድ ገደማ
ሰራተኛ ነው።
ወደ 10 የሚሆኑ ደግሞ በህግ ፕሮሰስ ውስጥ ነው ያሉ። በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል።
ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፕ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል።
በትልቁ ሰው አጥተናል፣ ልጃችን አጥተናል። ስለዚህ ካህን ድባብ እንድንወጣ ለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን እዚህም የጤና ኮሌጅ እና የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ። ግን ተወሰኑ ትምህርት ክፍሎች ላይ አሁን ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት ኢንዲቪጁዋሊ ዛሬ ድኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን።
መገናኛ ብዙሃን ካለባቸው ሙያዊ ኃላፊነት አንጻር ህዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል።
አብዛኛው ጥቃት የሚደረስባቸው ልጆቻችን ምንም የማያውቁ ሲበዛ ኢኖሰንት ናቸው። ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ወጥቶ ቤተክርስቲያን ደርሶ ሲመጣ እንዴት በጣም ፈተና ላይ ነው ያለ ነው። እና የሚዲያ አካላት ልንደጋግፍ ይገባል። ሰው እናውጣ። ዩኒቨርሲቲ ብቻ ሰው ያወጣል። ከዘረኝነት በሃይማኖት መቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። መልካምን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው። በየትኛውም ቦታ ላይ አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዝ፣ ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዎንታዊ ግብአት ይሁን። ይሄ ብሄር ያ ብሄር፣ ይሄ ሃይማኖት ያ ሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርሱን የተነሱት በብሄርና በሃይማኖት ነው። በተለይ የሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ ያን ያበበው ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረን።
በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ።
አሳዛኝ ሁኔታ ነው። አንድ ድሃ ልጅ ሊማር መጥቶ ባልታሰበው ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪው ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ የወገኑት ሁሉም ቢሆን የተማሪው የግቢ ተማር መጽናናት እንመኛል።
ግጭቱ በተፈጠረበት ሰዓት የት ነበር?
ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር። ዶርም አካባቢ ነበር። ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችን ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም እኛም ከልብ ያዘን መሆኑን ነው የምገልጸው።
ጸጥታው የሚያሰጋ ነገር ነበር?
በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደዚህ ተፈጠሩ። ከልጁ ህልፈተ ህይወት በኋላ ሁሉም ተደናግጦ ነበር ሲመለከት የነበረው እና ተማሪው ስሜታዊ ለመሆን ቢሞክርም የጸጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰድን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይህ ግጭት ደግሞ የሁሉም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ ለግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም።
አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሳሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲም እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአማራ ክልል ወደ የመን ነው የምናልፈው። የመን ስለሚገኙ ኢትዮጵያውያን ሁኔታ ነው። በየመን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በየመን የሚኖሩ ኢትዮጵያውያን ተናገሩ። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን በተቀሰቀሰው ጦርነት 12 ኢትዮጵያውያን መገደላቸውን ተናግረዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አድርሶናል።
በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያን ፍልሰተኞችና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሳዕዳ በምትባል ግዛት ውስጥ 12 ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሚ ተናግረዋል።
ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ 12 ኢትዮጵያውያን ተገድለዋል። ሰዎች
መሐመድ ስለተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም ኃላፊነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበር አለመቀበራቸው የታወቀ ነገር አለ ወይ ለምለውም አካባቢው የጦርነት ቀጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግረዋል አቶ መሐመድ። እንደ ግሮጎሳውያን ዘመን አቆጣጠር ከ2011 ዓ.ም ተመረተ አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን 28 ዓመት ወጣት ኢትዮጵያዊት ነች። ከ9 ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስተ የመን እንደገባች ደቡባዊ የመን አላራ በመትባል ግዛት ውስጥ በታጣቂዎች ታገታ የደረሰባትን እንዲህ ትገልጻለች።
ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን 3 ሰዎች እዚያው አስቀሩ። እኚህ ሰዎች ሁሉም ጠመንጃ አላቸው። አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለ7 ወራት ካቆዩን በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደ እሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ።
ሲኒያ በታጣቂዎች ተደፍራ ያረገዘችው የ7 ወር ጽንስ ከላይዋ መጨንገፉን ታግታ ያሳለፈችው ጊዜም በሕይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ ነገ ስለ አካባቢ በአንዳቷ ደም በሚባለው የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላራ አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወንድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንስላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱላዚዝ መሐመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቋል።
የመን ጦርነት ውስጥም ስላለች በተለይ ሰንዓ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም ኢትዮጵያውያን ችግር ሲደርስባቸው እዚህ ጅቡቲ ያለ ዓለም አቀፍ ድርጅት አይኦኤም ጋር ነው የምንነጋገረው እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከአይኦኤም ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮአችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ነው ያሉት። የእነሱን ምላሽ እየጠበቅን ነው ያለ ነው።
አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አላራ አካባቢ ከ500 በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል።
ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን አነጋግረናቸዋል። እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል፣ በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰና አካባቢ ነው። ሰና አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል እነዚህን ኢትዮጵያውያኖችም ለመመለስና ለዚህ ነው ብዙ አይነት ጥረት
ለማስፈታት ኤምባሲው የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጣልቃ እንዲገባ መጠየቁንም አክለው ተናግረዋል። ለአሜሪካ ድምጽ ገልሞዳት
የሳተላይት ማምረቻ መፈተሻና ማከፋፈያ ማዕከል ለመገንባት እቅድ እንዳላት የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ለአሜሪካ ድምጽ ተናግረዋል። ዶክተር ሰለሞን ኢትዮጵያ በቅርቡ ከመጠቀቻት ሳተላይት መረጃዎችን መሰብሰብ መጀመሯንም ተናግረዋል። ከእሳቸው ጋር በተያያዙ ጉዳዮች ላይ ቆይታ ያደረገው ሀብታሙ ስዩም ሲሆን ከሳተላይቷ እየተገኘ ያለው መረጃ ምን አይነት ይዘት እንዳለው አስቀድሞ ጠይቋቸዋል። ዶክተር ሰለሞን ይቀጥላሉ።
መጀመሪያ ላይ ሳተላይት ስታይ እኛም መረጃውን አሁን እየሰጠን ያለ ነው። ኢትዮጵያ በምትፈልገው መልኩ በሰጠነን ተልእኮ በግብርና ዘርፍ፣ በአካባቢ ጥበቃ፣ በከተማ ልማት ዘርፍ፣ በእነዚህ ዘርፎች እያንዳንዱ ዘርፍ ሌሎች ደግሞ ያው አንዳንድ ጊዜ ምንተውም አለ እና እነዚህ በእኛ በምንፈልገው ዘርፍ ትዕዛዝ እየሰጠን እየወሰድን ነው። ከዚህ በኋላ ደግሞ ጎን ለጎን ደግሞ ትንተና ስራ እየሰራን
ሳተላይት የማምጠቁ ሂደት ከሳተላይቷም የሚፈለገውን መረጃ የማግኘት ሂደት እዚህ ደረጃ ላይ ደርሷል። ይሄ የመጀመሪያው ምዕራፍ ይመስለኛል። ቀጣይ የተቋማችሁ ዓላማና ግብ የሚሆነው በየትኞቹ እንቅስቃሴዎች ላይ ማተኮር ነው? ዶክተር ሰለሞን
የአጭርና የረጅም ጊዜ እቅድ አለን። የአጭር ጊዜ በተለይ በሚቀጥሉ 5 ዓመት ውስጥ አንደኛው የሳተላይት ከጫፍ እስከ ጫፍ ማምራቻና ማከፋፈያ ማምረቻና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሀይ ሪዞሉሽን ከፍተኛ በደንብ በግልጽ መመልከት የሚችል ከዚህ የተሻለ የመሬት ምልከታ እንደዚሁ ሪሞት ሴንሲንግ ሳተላይት መገንባት ነው እና እነዚህ በሳተላይት በስፔስ ዘርፍ ሲሆን ስፔስ ኢንዱስትሪውን ሊያግዙ የሚችሉ የግል ባለሀብቶችን የሚያበረታታ ስርዓት መዘርጋት ነው። እነዚህ በጣም ባጭሩ በሚቀጥለው 5 ዓመት የሰጠናቸው ናቸው እና የሬዲዮ አስትሮኖሚ ዘርፉን ደግሞ በሚቀጥለው 5 ዓመት ውስጥ ማዕከል መገንባትና ስራ ምርምሩን ማስጀመር፣ ሌላው ላሊበላ ላይ የተጀመረውን የአስትሮኖሚካል ምርምር ጣቢያውን አጠናቆ ዓለም አቀፍ ማዕከል አድርጎ ስራ ማስጀመር። እነዚህ በአጭር ጊዜ በሚቀጥለው 5 ዓመቶች የተሰጡ ናቸው። ምርምሮች፣ መሰረተ ልማት፣ ዓለም አቀፍ ግንኙነትና ስምምነቶቹ ሁሉ እንደተጠበቁ ማለት ነው።
ዶክተር ሰለሞን፣ እነዚህ እንግዲህ ትልልቅ መርሃ ግብሮች ናቸው። እንደ ትልቅነታቸውም ትልቅ የገንዘብ ምንጭም የሚጠብቁ የሚፈልጉ ጉዳዮች ናቸው። የገንዘብ ምንጩስ ከየት ነው የሚሆነው የእነዚህን መርሃ ግብሮች እውን አድርጎ ለማሳየት?
እንግዲህ አንድ ነገር አለ። እድገትን ፈልገህ ገንዘብንና ሌሎች ጉዳዮች ደግሞ መፍራት የለብህም። ኢትዮጵያን በሚቀጥለው በአጭር ጊዜ ውስጥ ተወዳዳሪና የበለጸገች አገር እናረገ ካልነ አንደኛው አስተሳሰቡን መቀየር ነው። በአስተሳሰብ ደረጃ እንደ ህዋ ሁሉ በሰፊ የሚያስብ ዜጋ መፍጠር እና ኢትዮጵያን ተጠቃሚ ማድረግ ካልነ መንግስት የሚችለውን ሁሉ በመንግስት ባለቤትነት የመንግስት ተቋም ስለሆነ በየትኛውም አቅጣጫ ይምጣ፣ በመንግስት በምንም ይምጣ የመንግስት ባጀት ነው እና የመንግስት ባጀት በየደረጃው ይደረግለታል፣ መንግስት ይመድባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የምርምር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ እና ዋናው ተዋናኝ ግን መንግስትና ህዝብ ነው። ስለዚህ እነዚዎች ታሳቢ ተደርገዋል።
ዶክተር ሰለሞን ሀገርና ህዝብን ይጠቅማሉ ላሏቸው ለእነዚህ መርሃ ግብሮች በመላው ዓለም የሚኖሩ ኢትዮጵያን ድጋፋቸው እንዲቸሯቸው አክለው ተናግረዋል።
ሀብታሙንም ዶክተር ሰለሞንም እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። የጥበብ ታዛ በጋቢና ጥበብ አንድ ወጣት የባህል የሙዚቃ ተጫዋች ይዘናል። ሀዲስ አለማየሁ በመድረክ ስሙ ሀዲንቆ ይባላል። ከዚህ ቀደም ማሲንቆ ከሚታወቅበት የባህል ሙዚቃ አውጥቶ ከዘመናዊ ሙዚቃ ጋር በማዋሃድ በሚሰራቸው ስራዎች ታዋቂ ሆኗል። ኤደን ገረመው ተከታዩን አሰናድታለች።
ይህ ስራ ይዤ ነበር። አስተምር ነበረ የሙዚቃ ትምህርት ኤሌመንትሪ 5ኛ ክፍሎችን። እዚህ ቀን ቀን እያስተማርኩኝ ማታ ማታ ክለብ እየሰራሁ ከዛ እንደዛ እያልኩ ኑሮም ትንሽ ከበድ ሲል የመምህራን እንግዲህ ደግሞ ትንሽ ያስቸግር ነበረ። ማለት የቤት ክራይ ችሎ ኑሮ እንትን ብሎ ቤተሰብ ረስቶ ለመኖር እና እንደዚሁም ክለብ ላይ ያለው ሩጫ እንትን ሲለኝ ቁጭ ብዬ ለመወሰን ፈለግኩኝ። ምንድን ላድርግ ላይፍ ላይ ምን አይነት ህይወት ለወሰን በማሲንቆ ልቀጥል ያዋጣኛል ወይ? አንድ ፊቱ በቃ የሆነች ስቁ በደረቴም ትሆን ጀምር፣ ከዛ ደግሞ ቀስ እያልኩኝ ቢዝነስ ውስጥ ልግባ የሚል ሀሳብ አእምሮ ውስጥ መጣ። በወቅቱ የሆነ አንድ ድርጅት ውስጥ ዝም ብዬ በፓርታይ የሚሳተፍ ነበር፣ የዳይሬክት ሴሊንግ ካምፓኒ ውስጥ። እዛ ውስጥ ያለ የህይወት ክህሎ ስልጠና ትሬኒንግ በጣም ረዳኝ። እንደዚህ ቅድ ለማለ የዛሬ 20 ዓመት ሴት መድረስ እፈልጋለሁ። ሀዲስ ምን አይነት ሰው ነው? ወዴት መሄድ ይፈልጋል? ምንድን ነው ወደዚህ ምድር የመጣው ለምንድን ነው የሚሉ አንዳንድ ጥያቄዎች እና ንሶች አሉበት እዚህ ትሬኒንግ ላይ ኮርስ ላይ ና እሱ በጣም የጠቀመኝ ይመስለኛል። በደንብ መጽሐፎች እንዳነብ በር ከፍቶልኛል ምናምን ነው በራሴ ነው የወሰንኩ።
ሀዲንቆ ሀዲስ አለማየሁ የዛሬ 10 ዓመት ወንድሙ ከክፍለ ሀገር ገዝቶ ለጌጥ ግድግዳ ላይ ባስቀመጣት ማሲንቆ ፍቅር የተለከፈ የሙዚቃ ባለሙያ ነው። በእርግጥ እንደነገረኝ ከሆነ አሁን ላይ እቴጌ እያለ የሚያቆለማመጣትን ማሲንቆ ከግድግዳው ላይ አውርዶ ለመለማመድ 2 ዓመት ፈጅቶበታል። ይሁና በህፃናትና ወጣቶች ቲያትር በሰርከስ ኢትዮጵያ ውስጥ እያዳበረ የመጣውን የጥበብ ፍቅር አስታክሳለታለች። ከኮተቤ መምህራን ኮሌጅ ወጥቶ ቀን በመምህርነት ምሽት በባህል ሙዚቃ ተጫዋችነት የሚገፋው ህይወት ሲከብደውም ቆም ብሎ በማሰብና ነገን አሻግሮ በማየት ሁሉንም እርግፍ አድርጎ ትቶ ወደ ጎንደር በማቅናት ማሲንቆ ለማጥናት መወሰኑ ይናገራል።
ከዛ ለቤተሰብ ነው ለማገር ና ምትነግራቸው በቃ ለሆነ ስራ ጉዳይ እንዲሄ እንደሚሄድ እዛ የሆነ ጥሩ ስራ አጋጣሚ እንዳለ አንዳንድ ሰዎችን እንዳገኝ እንደሚሄድ ምናምን የነገርኳቸው እንጂ ብዙም አላመካርኳቸው። ማማከራቸው እርግጠኛ ነኝ እንዴ ማንም በማታውቅበት ሀገር ሄደ የምትዋናው ነው የሚልኝ እንጂ በእርግጠኝነት የሚያበረታታኝ ሰው አላገኝም ነበር።
ሰው ከክፍለ ሀገር ወደ አዲስ አበባ ይመጣል እንጂ ከአዲስ አበባ ደግሞ በልጅ እግር ወደዛ እንዴት ትሄዳለህ የሚሉ ቤተሰቦች ነው ያለኝ ማለት እችላለሁ። በእርግጥ ለመናገር ይህ ነገር ሀሳብ ሲመጣልና ያ ሀሳብ በጣም አሳማኝ በጣም ጥሩ ከሆነ ለዛ የሆነ ትንሽ ይፈት ያስፈልጋል። ዝም ብሎ ዋጋ ሳይከፈል የሚገኝ ነገር ያለ አይመስለኝም። እና ያንን ያደረግኩ ይመስለኛል በዛ ሰዓት። ጎንደሩንም አውቀው ፍር የለም ነበር እና ዝም ብዬ ነው እዛ ያለው አትሊስት ባህላዊ ሙዚቃ ሳውንድ በደንብ አውቄ እንጂ ልምጣ የሚል መረጃ የሚል ሀሳብ ነው ሞቲቬት ያደረገ። ደግሞ ብዙ ጊዜ ጎንደርና በተለይ ወሎ አካባቢ ነው በደንብ ይሄ የባህላዊ ሙዚቃ ገጠር አዝማሪ እንትኖች አሉ ሰዎች የሚፈልቁበት እነ ብሩባክስ የምትባል አለች እንደ ገጠር ቀበሌ የምትመስል ባህር ዳርም ጎንደርም እያልኩኝ ማሲንቆና ሰው ያላቸውን ቁርኝት ሳቢውም ዓለም ላይ ዓለማዊውም ሙዚቃ ላይ ያንን እንግዲህ በደንብ ለማየት እድል አገኘ።
ሁለት አመታት ቆይታ በኋላ አዲስ አበባ ተመልሶ ከመሶብ ባንድ ጋር በመቀላቀል አንድ ጥሞና የተሰኘ የጋራ አልበም የሰራው ሀዲስ በሙዚቃ ሙያው ስኬት የሚላቸውን ነገሮች እንዲህ ይዘረዝራል።
ግን እንግዲህ በዚህ ህይወት በዚህ ሂደት እኔ ትልልቅ ስኬቶች ብዬ የማስባቸው በዚህ ቆይ በዚች አጭር ጊዜ ውስጥ በመጀመሪያ ደረጃ እንግዲህ ከኢትዮጵያ ታላቅ ሙዚቃ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቄ ጋር በአንድ መድረክ በአፍሪካን ጃዝ መንደር የተጫወትኩበት ጊዜ፣ ሁለተኛ ደግሞ ከቴዲ አፍሮ ጋር የነበረኝ ፐርፎርማንስ ከብዙ ሰው ጋር ማስተዋወቆኛል፣ አይኔንም ገልጦልኛል። በጣም ምን ያህል ሰው ባህሉን እንደሚወድ ከሰጠነው ቆንጆ አድርገን ከሰው ለካ ባህሉን ጠልቶ ሳይሆን ለሚያቀርብለት የሚሰጠው ሰው ስላላገኘ ነው የሚሰጥ ተሰምቶኛል። ስለዚህ አይኔን ገልጦልኛል። አሁን ደግሞ መጨረሻ ላይ በዚህ ኖቤል ፕራይስ ላይ አንደኛ ጠቅላይ ሚኒስትራችን ዶክተር አብይ አህመድ በሚሸለሙበት መድረክ ላይ ማሲንቆን ደግሞ ኢትዮጵያዊ የባህል ሙዚቃ መሳሪያ ዓለም በሚጠባበቀው ትልቅ መድረክ ላይ ማስተዋወቄ ለእኔ ትልቅ ቅድል ነው።
ሀዲስ አለማየሁ ወይም ሀዲንቆ የወደፊት ህልሙ የዛሬ 30 ዓመት ዓለም ሁሉ ማሲንቆን እንዲያውቅና ማሲንቆ ዓለም አቀፍ የሙዚቃ መሳሪያ እንድትሆን ማድረግ መሆኑን አጫውቶኛል። ሀዲንቆን በሌላ ጊዜው በሰፊው ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እንግዲህ አድማጮች በዝግጅታችን ላይ በሚኖራችሁ አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። የጋቢና ቪኦኤ ዝግጅታችንን የዛሬውን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበር። እንዲሁም በማቀናበር ሞክቢል ያብሮ አብሮን ነበር። በተከታዩ ዜማ እንሰናበት። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኛለን። ቅዳሜና እሁድ ደግሞ ከሰኞ እስከ አርብ ካስተላለፍናቸው ፕሮግራሞች የመራረጥነውን ወደ እናንተ እናደርሳለን። ለዛሬ መልካም ምሽት። ደህና እደሩ። You're right.